የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
በመናረጋቸው ዝግጅቶች አማራው ብቻ ሳይሆን ሌላውም ሀገር ወዳድ ኢትዮጵያዊ ገብቶ ሀሳቡን ስለኛ ትግል የሚሰማውን ስሜት ቢነግረን፣ ማወቅ ያለብን ትችቶች ካሉ እነሱን ብናገኝ፣ ጥያቄዎችን ብንጠየቅ፣ አዲስ ምልከታና እይታ የሚያሳይንም ከሆነ እሱን እንደ ግብዓት ብናገኝ ይበልጥ እንድንጠነክር ያደርግናል። ስለዚህም ለሁሉም ክፍት ነው መድረካችን።
ለኢትዮጵያ ጤና የሚያስብ ለአማራ ሕዝብም ወዳጅ የሆነ ማንኛውም ሰው ኢቨንታችን ላይ ሊገኝ ይችላል። ጥያቄም ካለው ቻሌንጅ ማድረግ የሚፈልገው ነገርም ካለ እሱንም እንዳነሳ እድል እንሰጣለን።
የአማራ ብሔራዊ ንቅናቄ አብን አዲሱ ሊቀመንበር አቶ በለጠ ሞላና ፓርቲውን ከምስረታው ጀምሮ ለሁለት ዓመታት የመሩት የቀድሞ ሊቀመንበር ዶክተር ደሳለኝ ጫኔ ናቸው የስቱዲዮ እንግዶቻችን ነበሩ። አብረውን ያመሻሉ። የፕሮግራሙ አዘጋጅና አስተናጋጃችሁ ጽዮን ግርማ ነኝ። ጤና ይስጥልን፣ እንደምን አመሻችሁ። እሁድ የካቲት 6 2012 ዓመተ ምህረት ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍሳዬ ነኝ። ኢትዮጵያ ውስጥ ኮሮና ቫይረስ ተገኘበት ከተባለው ሰው ጋር የተነካኩ 3 ሰዎች ኮሮና ቫይረስ እንደተገኘባቸው መረጋገጡን የኢትዮጵያ የጤና ጥበቃ ሚኒስቴር ባወጣው መግለጫ ጠቁሟል። ሙክታር ጀማል ዝርዝር ዘገባ ያሰማናል።
የጤና ሚኒስትሯ ዶክተር ሊያ ታደሰ ስም ያረፈበት መግለጫ እንዳስታወቀው ምርመራ ተደርጎላቸው የኮሮና ቫይረስ ከተገኘባቸው ሰዎች ውስጥ 2ቱ የ44 ዓመትና የ47 ዓመት ጃፓናውያን ዜጎች ሲሆኑ አንደኛው ደግሞ የ42 ዓመት ኢትዮጵያዊ ዜጋ መሆኑ ተገልጿል። ሁሉም ቫይረሱ የተገኘባቸው ሰዎች በአዲስ አበባ ስራ የሚሰሩ መሆኑም በሚኒስትሩ መግለጫ ተጠቅሷል። በዚህ ሂደት 117 ሰዎች ለብቻ ተለይተው ክትትል እየተደረገባቸው መሆኑ ታውቋል። በተለይ የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከአዲስ አበባና ኦሮሚያ ብሔራዊ ክልላዊ መንግስት ጤና ቢሮዎች ጋር በመሆን ከግለሰቡ ጋር የተለያዩ ግንኙነቶች ነበራቸው የተባሉ ሰዎች ላይ ክትትል እየተደረገ መሆኑንም ተናግረዋል። ይህንኑ ተመልክቶ የጠየቅናቸው የኦሮሚያ ጤና ቢሮ ምክትል ኃላፊ ዶክተር አብዱል ቃድር ገልገሎ ከግለሰቡ ጋር የተለያዩ ግንኙነቶች የነበራቸው ሰዎች በተጨማሪም ክትትል እየተደረገ መሆኑን ተናግረዋል።
ማን የት ነበር ማንጋ ነበር ተብሎ ትሬስ እየተደረገ ነው። ኮንታክት ትሬሲንግ ማለት ነው። እስካሁን አንድ ቀን ነው ወደ ኦሮሚያ የሄደው። ልክ በአዳማ አቋርጦ ነው ወደ ኤርአርሲ አካባቢ ሄዶ የተመለሰው። ሰውየው
ምን ነበር የሚያደርገው?
የትምህርትን ጉዳይ ሲከታተል ነበር።
በአሁኑ ሰዓት የመጀመሪያው ታማሚ በጥሩ ሁኔታ ላይ የሚገኝ ሲሆን በለይቶ ሕክምና መስጫ ማዕከል ውስጥ ክትትል እየተደረገለት መሆኑን የሚኒስትሩ መግለጫ አስታውቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር እናመሰግናለን። በተያያዘ ዜና ኮሮና ቫይረስ ይኖርበት ይሆናል ተብሎ የተጠረጠረ አንድ ግለሰብ አዲስ አበባ ውስጥ ከሌሎች ተጠርጣሪዎች ጋር ወደ ማቆያ ቦታ ሲወሰድ ትላንት ወደ ወሎ ማምለጡ ተነግሯል። መስፍን አራጌ ዝርዝር ዜናውን አድርሶናል።
አረብ ሀገር እንደቆየና የቫይረሱ ምልክት ታይቶበታል የተባለው ግለሰብ አዲስ አበባ ውስጥ ወደ ተዘጋጀ ለይቶ ወደ ማቆያ ቦታ እየተወሰደ ሳለ ማምለጡን የለጋምቦ ወረዳ ዋና አስተዳዳሪ አባተ አረጋ ይናገራሉ።
ያለው ጥርጣሬ ምንድን ነው? ልጁ ከአረብ ሀገር የተመለሰ ልጅ ነው። ስለዚህ ከአዲስ አበባ ጋር ተወደዚህ እየመጣ ነው ተብሎ ወደ እኛ የሚገባውን አዲስ አበባውን ባስ ማታ ላይ በቁጥጥር ስር አውለን ነው ፍተሻ እንዲደረግ አደረግን። አጋጣሚ ሆኖ ማታኛ ጋር ተመድቦ የመጣው ባስ ላይ ውስጥ አላገኘነውም ልጁ። ከዛ በኋላ ዛሬ ጠዋት ላይ ከኋላ ተከትሎ መጥቶ ስለነበረ ከአዲስ አበባ የመጣው ዶክተር እሱ ባለበት መኪና በሳይንት መኪና ነው ተሳፍሮ ሲገኝ ሲመጣ ወደ ገነቴ አካባቢ ላዳ የምትባለው አካባቢ ላይ የተያዘው ወለቃ አካባቢ የሚባለው ቦታ ላይ ዶክተሩ የሚያውቀው ስለነበረ እዛው በአጋጣሚ ተያዘ ልጁ።
ግለሰቡ በለጋምቦ ወረዳ 01 ቀበሌ የሰላም በር አካባቢ ነዋሪ እንደሆነ በተለያዩ ድረገጾች ላይ የወጡ መረጃዎች ያመለክታሉ። ግለሰቡ ተሳፍሮበታል የተባለው አውቶቡስ ውስጥ የነበሩ ተሳፋሪዎችንም በተመለከተ አስተዳዳሪው ተከታዩም ብለዋል።
ልጁ ሳይንቱ ባስ ውስጥ ስለነበረ የነበረው በርካታ ሰዎች አሉ እዛው አብረው። ስለዚህ ልጁ ከሰዎች ተገጥሎ ወደ አዲስ አበባ እንዲሄድ የተደረገበት ሁኔታ ነው እያለ አሁን ያለው። ነገር ግን ባስ ውስጥ የነበሩት ወደ ሳይንት ሲሄዱ የነበሩ ሰዎች ደግሞ መኪናው ተመልሶ ወደ አገስታ ካምፕ ላይ ይቀመጥ የሚል ነገር ስለነበራቸው ያ ደግሞ ያዘጋጀ ነው ቦታ የለም እስካሁን ድረስ ገና። ስለዚህ እሱን ደግሞ አሁን የተደረገው ከላይ ካሉት አካላት ጋር እየተደዋወሉ ነው። እነዚህን አብሯቸው የነበሩትን ባስ ውስጥ የነበሩትን ሰዎች ምን እናደርጋቸው የሚል ንግግር እየተነጋገር ነው ገና።
ግለሰቡ ምልክቶቹ ታዩበት ማለት በቫይረሱ ተይዟል ማለት አይደለም። ከዚህም ቀደም በርካታ ሰዎች የሰውነት ሙቀት መጨመርና መሰል ምልክቶች የተገኙባቸው ለይቶ ማቆያ ስፍራ ተወስደው ከቫይረሱ ነጻ መሆናቸው ይታወቃል። እውነቱም ይህ ሆኖ ሳለ አንዳንድ ማህበራዊ ድረገጾችና የመንግስት የመረጃ ተቋማት በገጾቻቸው ይዘውት የቀረቡት ዘገባ ከማረጋጋት ይልቅ ህዝብን ወደ ጭንቀት ውስጥ የሚያስገቡ ኃላፊነት እየጎደለው ተግባር ነው ያሉት ደግሞ የደቡብ ወሎ ዞን ጤና መምሪያ ኃላፊ አቶ አንተነህ ደመላሽ ናቸው።
ኮሮና ኬዝ አይደለም ገና ሰስፔክትድ ኬዝ ነው፣ ተጠርጣሪ ነው። የተወሰነ ምልክት ስላሳየ አረብ ሀገር የነበረ ልጅ ነው እና
አዲስ አበባ ሳምፕል ሊወስድለት ሲሉ ከአምቡላንስ አምልጦ ነው የጠፋው። ተይዟል ልጁ አሁን ሊመለስ ነው። አዲስ አበባ ሄዶ ሳምፕል ሊወሰድለት ህዝቡ በተረጋጋ መንፈስ ተጠርጣሪ እንጂ ኬዝ አይደለም።
የለጋምቦ ወረዳ ዋና አስተዳዳሪ ማምሻውን ባደረሱን መረጃ መሰረት ተጠርጣሪው ግለሰብ ተሳፍሮበት በነበረው አውቶቡስ ውስጥ የነበሩ 74 የሚደርሱ ሰዎች በወሩ ሜዳ ወደሚገኘው ለይቶ ማቆያ ስፍራ እየተወሰዱ ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። በከንቲባው የሚመራ የኮሮና ቫይረስን ስርጭት የሚከታተል ግብረ ኃይል ማቋቋሙን የድሬዳዋ አስተዳደር አስታውቋል። ወደ አስተዳደሩ በባቡርና በአይሮፕላን የሚገቡ ተጓዦች ላይ ምርመራ እየተደረገ መሆኑን የጤናው ቢሮ የገለጸ ሲሆን ለይቶ ማቆያና ሕክምና መስጫ ማዕከላትም እየተዘጋጁ መሆናቸውን ገልጿል። የአስተዳደሩ ጤና ቢሮና የፌዴራሉ የሕብረተሰብ ጤና ኢንስቲትዩት ትላንት ለጋዜጠኞች በጋራ የሰጡትን መግለጫ የተከታተለው አዲስ ቸኮል ዘገባ አጠናቅሯል።
የአስተዳደሩ ጤና ቢሮ ምክትል ኃላፊ አቶ ዩሱፍ ሰይድ በሰጡት መግለጫ የኮሮና ቫይረስ ወደ ድሬዳዋ ሊገባ የሚችልባቸው መንገዶች በራስ አቅምና ከሶማሌ ክልል ጋር በመተባበር በየዕለቱ ምርመራ እየተደረገባቸው ነው ብለዋል።
ቀድሞ ይህ ከደረሰን ጀምሮ በርካታ ዝግጅቶች እየተደረጉበት ሁኔታዎች አሉ። በተለይ ምድር ባቡር አካባቢ ላይ በርካታ ሰው ኃይል ያለበት አካባቢ ላይ ዴይሊ ስክሪን እየተደረገ አለ። ሌላ ደግሞ ኤርፖርት ዴይሊ ስክሪን እየተደረገበት ሁኔታዎች አሉ። ደወን ላይም አካባቢ ቲም አለ፣ እዛም ስክሪን የሚደረገበት ሁኔታ አለ። ወጭ አለም ይኸው እስከዛ ድረስ ሬንቲምም ከሶማሌ ክልል ጋር በመሆን ስራው እንዲጀምርና ዘጋ ብለን እንዲሰራ የተደረገበት ሁኔታዎች አሉና እዛ አካባቢ ላይ በተለይ አቅጣጫዎች ሰው ሊገባ ይችላል የሚለው ሀሳቦች በሙሉ ስክሪን የሚደረጉበት ሁኔታዎች አሉ።
ከከተማዋ መግቢያ ብሮች ባሻገር የኢንዱስትሪ ፓርኩ ላይም የምርመራ ስራዎች እንደሚሰሩ አቶ ዩሱፍ አስታውቀዋል። ወደ ኢንዱስትሪ ፓርኩ አዲስ የሚመጡ ቻይናውያንን የመነጠል ስራና በሲሲኢሲሲ ሆቴል ተለይተው እንዲቆዩ የማድረግ ስራም እየተሰራ ነው ብለዋል። ኮሮና ምናልባት ድሬዳዋ ቢከሰት በድሬዳዋ የሚገኘው የመከላከያ ሆስፒታል ለዚህ ዝግጁ መሆኑንና በቀጣይም የፈረንሳይ ሆስፒታልም ዝግጁ እንደሚደረግ አቶ ዩሱፍ ገልጸዋል። የፊት መሸፈኛና ንጽህና መጠበቂያ የመሳሰሉ ቁሳቁሶችን በበቂ ሁኔታ አቅርቦቱ የለም ያሉት ምክትል ቢሮ ኃላፊው፣ ይህ ግን ቻይናን ጨምሮ በሁሉም ሀገራት የሚታይ ነው ብለዋል። ቫይረሱ ድሬዳዋ ከገባ አቅርቦቱን መጨመር ይቻላል ያሉት አቶ ዩሱፍ፣ በዋናነት ግን ህብረተሰቡ ተረጋግቶ የመከላከያ መንገዶችን አውቆ ራሱ መጠበቅ ላይ እንዲያተኩር ጥሪ አቅርበዋል። የፌዴራል የህብረተሰብ ጤና ላቦራቶሪ ምርምር ድንገተኛ አደጋዎች ቅኝትና ምላሽ ዋና የስራ ሂደት መሪ የሆኑት አቶ ኢብራሂም አብዱል ሐሚድ በበኩላቸው ሚዲያዎች ለህብረተሰቡ የሚያስተላልፉት መረጃ አላስፈላጊ ጭንቀትን የሚፈጥር ወይም መዘናጋትን የሚያሳድር እንዳይሆን አደራ ብለዋል። ሳቢያን ሆስፒታል አንድ ታማሚ ኮሮና ይዞታል የሚል ሐሰተኛ አሉባልታ በመነገሩ የህክምና ባለሙያዎች ሳይቀር ተደናግጠው ነበር ያሉት አቶ ኢብራሂም፣ ለህብረተሰቡም ሆነ ለህክምና ባለሙያዎች በቂ ግንዛቤ በማስጨበጥ ረገድ እስካሁን ሲሰሩ ከነበሩ ስራዎች ባሻገር በቀጣይም ተጨማሪ ስራዎች ይሰራሉ ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። ደቡብ ኮሪያ በርካታ የደቡብ ምስራቅ ክፍለ ሀገሮችን በኮሮና ቫይረስ የተጎዱ መሆናቸውን በመግለጽ ልዩ የቀውስ ቀጠና በሚል ሰይማቸዋለች። በዚህ መልክ የገንዘብ እርዳታና ሌላም አስፈላጊ ረድኤት ለማግኘት ያስችላቸዋል። ብዙውን ጊዜ እንዲህ አይነት ምደባ የሚደረገው ከባድ ነፋስ የተቀላቀለበት ጎጂ ዝናብ ሲኖር፣ የጎርፍ መጥለቅለቅና ሌላ ብሔራዊ ቀውስ ሲከሰት ነው። ደቡብ ኮሪያ 8162 የኮሮና ቫይረስ በሽተኞች አሏት። አውስትሬሊያ መላ ወደ ሀገሪቱ የሚጓዙ መንገደኞች ለ14 ቀናት ራሳቸውን እንዲያገሉ አስታውቃለች። ከውጭ ሀገራት ወደቦች አውስትሬሊያ የገቡ የመዝናኛ መርከቦች በግዛቷ እንዳያርፉ እንደማትፈቅድ ገልጻለች። የሀገሪቱ ጠቅላይ ሚኒስትር ስካት ሞሪሰን እርምጃው የተወሰደው ኮሮና ቫይረስ በሀገሪቱ እንዳይዛመት ለመግታት ነው ሲሉ ዛሬ አስታውቀዋል። ስፓኝ በበኩሏ በአውሮፓ እየተዛመተ ያለውን የኮሮና ቫይረስ መስፋፋትን ለመገደብ 46 ሚሊዮን የሚሆን ህዝቧ እንቅስቃሴን በጥብቅ እንደምትገድብ ትላንት ቅዳሜ ገልጻለች። ኢጣሊያ ካደረገችው ጋር በሚመሳሰል መልኩ በሀገሪቱ ለሁለት ሳምንታት ያህል እንቅስቃሴ እንዳይኖር የማድረግ እርምጃ እንደምትወስድ አስታውቃለች። ስፓኝ ውስጥ ከ5700 በላይ የቫይረሱ በሽተኞች እንዳሉ ተገልጿል። በ24 ሰዓታት ውስጥ 1500 ተጨማሪ በሽተኞች ተገኝተዋል። የሞቱት ሰዎች 196 ናቸው። ፈረንሳይም ቫይረሱን ለመገደብ አዲስ እገዳዎች ደንግጋለች። የጎብኚዎች መስህብ የሆኑትን አይፍል ታወርና ሉቭር ቀድሞ ተዘግተው ነበረ። ከዛሬ ጀምሮ ግን ሰዎች ሊሰበሰቡባቸው የሚችሉ ቦታዎች ሁሉ እንደሚዘጉ ባለሥልጣኖች አስታውቀዋል። ዩናይትድ ስቴትስ ደግሞ በአውሮፓ ላይ የደነገገችው የአይሮፕላን በረራ መጠን አስፍታ ብሪታንያንና አየርላንድን እንዲያቅፍ አድርጋለች። በመጨረሻም አፕል የተባለው የቴክኖሎጂ ኩባንያ ለቀጣዮቹ ሁለት ሳምንታት በዓለም ዙሪያ ያሉትን የንግድ መደብሮችን እንደሚዘጋ ትላንት አስታውቋል። ይህን እርምጃ የሚወስደው የኮሮና ቫይረስ መስፋፋት ስጋት እያሳደረ በመሆኑ ነው ሲሉ የአፕል ዋና ስራ አስፈጻሚ ቲም ኩክ ትላንት ገልጸዋል። ከሰፊው ቻይና ውጭ ያሉትን መደብሮችን ሁሉ ለሁለት ሳምንታት ያህል እንዘጋለን ብለዋል። ባለፈው አርብ ባወጡት መግለጫ ኦንላይን የሚሸጡ ሱቆች ግን ክፍት ይሆናሉ፣ አፕል ስቶርም ጭምር። ከትላንት አንስቶ በዓለም ዙሪያ ከ145,000 በላይ የሚሆኑ ሰዎች በቫይረሱ ተይዘዋል። የሞቱ ሰዎች ብዛትም ከ5,400 በላይ መሆኑ ተገልጿል። ዩናይትድ ስቴትስ ውስጥ ከ2,000 በላይ የኮሮና ቫይረስ በሽተኞች እንዳሉ ታውቋል። 50 ደግሞ ኮሮና ቫይረስ ጋር በተያያዘ ህመም ሕይወታቸውን አጥተዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርዝ በ22 ሜትር ባንድ በ13860 ኪሎሄርዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 6/2012 ዓመተ ምህረት ምሽት ፕሮግራም ነው። አብራችሁን ቆዩ። የመጀመሪያው መሰናዷችን ውይይት ነው። ከጥቂት ቀናት በፊት ከኢትዮጵያ የመጡ ሁለት እንግዶችን ለማብራሪያ ስቱዲዮአችን ጋብዘን ነበር። የአማራ ብሔራዊ ንቅናቄ አብን አዲሱ ሊቀመንበር አቶ በለጠ ሞላና ፓርቲውን ከመስረታ ጀምሮ ለሁለት ዓመታት የመሩት ዶክተር ደሳለኝ ጫኔ ለጥያቄዎቻችን መልስ ሊሰጡን ስቱዲዮአችን ተገኝተው ነበር። በፖለቲካ ፓርቲያቸው ዙሪያ ሰፋ ያለ ውይይት አድርገናል። ለዛሬ ከውይይቱ የመጀመሪያውን ክፍል እናስደምጣችኋለን። ወደ ውይይቱ። እንግዶቻችንን እናስተዋውቃችኋለን። የአማራ ብሔራዊ ንቅናቄ አብን የቀድሞ ሊቀመንበር ወይም ፕሬዚዳንት ዶክተር ደሳለኝ ጫኔ እንዲሁም ደግሞ አዲስ የተመረጡት የአሁኑ ሊቀመንበር አቶ በለጠ ሞላ ናቸው። እዚህ ስለተገኛችሁ ለጥያቄዎቻችን ማብራሪያ ልትሰጡ ስቱዲዮአችን ስለመጣችሁ በጣም እናመሰግናለን። በተመልካቾቻችንና በሬዲዮ ፕሮግራም አድማጮቻችን ስም አብሬያችሁ የምቆየው ደግሞ ይህንን ፕሮግራም በመምራት ጽዮን ግርማ ነኝ። ኤልያስ አስማረ ቴክኒኩን በማቀናበር አብሮን ይሆናል። በድጋሚ ሁለታችሁም ፈቃደኛ ሆናችሁ ስለመጣችሁ እያመሰገንን ወደ ውይይታችን እንገባለን። ውይይታችንን ከመጀመራችን በፊት እስቲ ወደ ስራና ወደ ትምህርታችሁ ንስራ። ዶክተር ደሳለኝ አሁን የትምህርት ዝግጅቶንና የስራውን ያስተዋውቁን።
የትምህርት ዝግጅቴ መጀመሪያ ሞር የሶሻል ሳይንስ ተማሪ ነው የነበርኩት። ኢኮኖሚክስ እና ሂስትሪ የመጀመሪያ ዲግሪዎች ነበሩኝ። በኋላ ወደ ናቹራል ሳይንስ ሄጄ ማስተርስ እዚህ አሜሪካን ሀገር ኒውዮርክ የሚገኝ ኮርኔል የሚባል ዩኒቨርሲቲ እሱ ኢንተግሬትድ ዋተርሼድ ማኔጅመንት የሚባል ወቻለሁ። ዘን ፒኤችዲ ደግሞ ባህርዳር ፖሊቴክኒክ ኢንስቲትዩት የሚባል ፖሊ የሚባለው የሲቪል እና ውሃ ትምህርት ቤት ከኮርኔል ዩኒቨርሲቲ ጋር የሚሰጡት የፒኤችዲ ፕሮግራም አለ። ኢንተግሬትድ ዋተር ማኔጅመንት ነው። ሪሰርቾች ማስተምሮ አሁን ሃይድሮሎጂ፣ ድሮት፣ ፍላድ ማኔጅመንት እና ከዚህ ጋር የተያዘ ሳይንስ ነው።
ባህርዳር
ዩኒቨርሲቲ ረዳት ፕሮፌሰር ነኝ። በእርግጥ ወደ ፖለቲካው ከመግባቴ በፊት አንድ ተቋም ነበረ፣ የአደጋ መከላከልና ምግብ ዋስትና ጥናት ተቋም የሚባል የዛ ምክትል ዲን ሁኜም ነው እየሰራሁ ወደ ፖለቲካው ጆይን ያደረኩት እና አሁንም እዛ ፕሮፌሰር ነኝ።
አቶ በለጠ እስቲ እርስዎ ደግሞ ይንገሩን።
እኔ በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል ባልደረባ ነኝ። የመጀመሪያ ዲግሪን በፍልስፍና በ1997 ዓ.ም ጨርሼ 99 መጨረሻ ላይ ወደ አውሮፓ ሄጄ በኖርዌይና ስዊድን በአፕላይድ ኤቲክስ የሁለተኛ ዲግሪ ትምህርት ተከታትዬ ወደ ኢትዮጵያ ተመልሼ በ2003 ላይ ሌላ በፊሎሶፊ እንደዚሁ ተጨማሪ ሁለተኛ ዲግሪ አጥንቻለሁ። አሁን የሶስተኛ ዲግሪ የጥናት የምርምር ስራ ላይ ነው ያለሁት በዚሁ በፍልስፍና እዛው አዲስ አበባ ዩኒቨርሲቲ።
እንግዲህ ሁለታችሁም የትምህርት ዝግጅታችሁ ከፖለቲካ የራቀ ነው። ምናልባት የእርሶ እንግዲህ ፍልስፍና ስለሆነ ትንሽ የመቀራረብ ነገር አለ፣ የእርሶ ደግሞ ሙሉ ለሙሉ ሩቅ ነው እና የፖለቲካ ዝግጅታችሁ ስላል ወደ ፖለቲካ ፓርቲ የማቋቋም የመመስረትና የመሳተፍ ሁኔታ ለመግባት ስትወስኑ ከየት ነው የፖለቲካውን ዝግጅት ያነሳችሁት? ከየቱ ጋር ተነሳችሁ?
ባለፉት ዓመታት በአማራ ሕዝብ ላይ ሲደርስ የነበረው ጉዳይ በጣም እንዲሁ ዝም ብለን የምንተወው ነገር አልነበረም እና በተለያየ መንገድ ሕዝባችን ላይ ሲደርስ የነበረውን ነገር ያምን ነበር። ብዙዎቻችን አብንን መመስረት ስናስብ ከዛም በፊት የነበረን እንቅስቃሴ ነው። ሶሻል ሚዲያ ላይ የአክቲቪዝም ስራ እንሰራ ነበር። በተለያየ መንገድ በሚደረጉ እንቅስቃሴዎች ውስጥ እንሳተፍ ነበር እና ህዝባችን ያለበትን ችግር ለመቅረፍ ያ ብቻ በቂ እንዳልሆነ እየተረዳን ስንመጣ ምን ማድረግ እንችላለን መወያየት ጀመርን እና አሁን ባለው ሁኔታ የአማራ ህዝብ ሚስ ያደረገውና ያጣው ነገር አታግሎ ለመፍቱን ማስከበር የሚችል ነጻነቱን ማስከበር የሚችል እና በኢትዮጵያ ፖለቲካ ውስጥም የአማራን አሻራ ማኖር የሚችል የፖለቲካ ድርጅት የለውም ህዝባችን። ስለዚህ አንድ የአማራ ድርጅት መመስረት መቻል አለብን ብለን ወደዛ ድምዳሜ ደረስንና አብንን ለመመስረት መገናኘት ጀመርነ። መሀል ላይ አስቸኳይ ጊዜ አዋጅ በነበረበት ሰዓት ነበር የምንገናኝ የነበረው። ታሰርነ፣ ትንሽ ተደበደብነ ምናምንና በኋላ ከተፈታን በኋላም አብንን መመስረት ቻለ።
እንግዲህ እሱን ጊዜ እኛም በዘገባችን ዳሰነው እንደነበረ ትዝ ይለኛል። አንድ 3 ዓመት ሆነው ይመስለኛል፣
2 ዓመት ከምናምን
ተኩል። ስለዚህ እዛ ነው የጀመረው ማለት እንጂ
አዎ፣ ኦፊሻሊ ከዛ በፊት በርግጥ ወደ 6 ወር 7 ወር የሚሆኑ የዲስከሽኖች ብሬንስቶርም የማድረግ ሰዎችን የመፈለግ ኔትወርክ የማድረግ ስራዎች ከጀርባ ሲሰራ ነበር። ኦፊሻሊ ግን ያኔ ስንታሰር ነው የመጀመሪያውን ስብሰባችን ያደረግነው ዲስከስ ለማድረግ ማለት ነው።
የሚጨምሩት ነገር አለ እዚህ ላይ?
አዎ፣ ምናልባት አንድ ነጥብ ይኖር ይሆናል። ፖለቲካ የተለየ ኤክስፐርቲዝ ይፈልጋል የሚል እምነት የለንም። የተለየ ኤክስፐርቲዝ አይፈልግም። ስለዚህ አብንን የመሰረትን በአብን የፖለቲካ ትግል ውስጥ የምንንቀሳቀስ ሰዎች ከተለያየ ፕሮፌሽናል ባክግራውንድ የመጣንን፣ ዋናው ነገር እንዳልኩት ኤክስፐርቲዝ በተለየ ሁኔታ አይጠይቅም። የህዝቡን ሁኔታ ግን መረዳትን ይጠይቃል። ሀገራችን የገባችበትን ሁኔታ መረዳትን ይጠይቃል። ላለፉት በርካታ አመታት የአማራ ልጆች ተደራጅተው ትርጉም ያለው የፖለቲካ ትግል ማድረግ ባለመቻላቸው በአማራዊነት መስመር የህዝባቸውን እጣ ፈንታ ሌሎች እንዲወስኑት ሆኖ ቆይቷል እና ያ ደግሞ ህዝባችንን ከፍተኛ ዋጋ በማስከፈሉ ይህንን ዝም ብለን እያየን የምንሄድበት አግባብ ትክክል ስላልሆነ የሚጠይቀውን መስዋዕትነት ለመክፈል ዝግጁ ሆነን የአማራ ልጆች ከተለያየ ቦታ ያለን ተጠራርተን ሀሳብ አውጥተን ተመካክረን የህዝባችንን ሁኔታ ለመቀየር እንዲሁም አጠቃላይ ሀገራችንን ሁኔታ በበጎ ለመቀየር የሚያስችለንን የተደራጀ የፖለቲካ ትግል ማድረግ አለብን ብለን ለዛም ፈለገ መስዋዕትነት ለመክፈል ተዘጋጅተን የአማራ ብሔራዊ ንቅናቄን እውን አድርገናል እና እንደሚታወቀው ላለፉት 2 ዓመታት በኢትዮጵያ የፖለቲካ ዳ ላይ ትርጉም ያለው አስተዋጽኦ ለማበረከት በበጎ መልኩ አስተዋጽኦ ለማበረከት ችለናል። ገፍተን ለወደፊት አጠቃላይ የኢትዮጵያን መልክ በበጎ ተጽዕኖ ለመፍጠር ለመቀየር የሚያስችለንን ስራ እየሰራን ነው። እንግዲህ በዚህ ሁኔታ ላይ ነው ያለው።
ውይይታችን ወደ ክርክር ወይም የጥያቄ አተካሮ ላለመውሰድ ወደ ሌላ አሻግረዋለሁ። ውይይቱን ፖለቲካ የተለየ የሆነ ኤክስፐርቲዝ ወይም የተለየ የሆነ እውቀት ክህሎት ይፈልጋል ከሚል አይደለም ጥያቄውን ያነሳሁት። ምንድን ነው የፖለቲካ ሰዎች አስተያየት በሚሰጡበት ጊዜ በተለይ እንደ ኢትዮጵያ ያለ ውስብስብ የሆነ የፖለቲካ ችግር ከፊት ለፊቷ የተጋረጠባት ህዝቦቿም በዚህ ውስብስብ ችግር ውስጥ ያሉ ሲሆን በእድሜ በሰል ያለ በትምህርት እውቀት የካበተ ልምድ ያለው በፖለቲካው ደግሞ ብዙ ነገሮችን ያለፈ ነገሮችን ማገናዘብ የሚችል ከልምድም በእውቀትም በክህሎትም በልምድም የዳበረ ልምድ ያለው ሰው ቢሆን ይመረጣል የሚሉ አሉ። ነገር ግን ደግሞ ልክ እርሶ እንዳሉት አይ የሀገሪቱን ሁኔታ መረዳት የቻለ የሀገሪቱን ሁኔታ በጥልቀት ያወቀ ፖለቲካ ውስጥ ተሳትፎ አስተዋጽኦ ሊያበረክት ይችላል ወጣት እንደውም ወደፊት ለፊት መምጣት አለበት ብሎ የሚከራከሩ አሉና የእናንተን ዝግጅት ለማወቅና ለሚመለከተን ለሚያደምጠን ሰው ለማሳወቅ ጥያቄውን አነሳሁት እንጂ ያስፈልጋል ከማምጣት አይደለም። ወደ ውይይታችን እንደው ከማለፋችን በፊት የመጣችሁበት ጊዜ የኮሮና ቫይረስ አሜሪካንን በስጋት የወጠረበት እንደውም አሁን ስትገቡ በር ላይ መጨበጡላት የተነፈገበት ጊዜ ላይ ለመጣችሁትና ይሄ ስጋት እናንተም ላይ ስጋት አሳደረባችሁ እንዴት አያችሁት? ወይም ከኢትዮጵያ የመጣችሁት 2-3 ቀናችሁ ነውና
2-3 ቀናችሁ ነው።
ስጋቱ እንዴት ነው ኢትዮጵያ ያለው ስጋትና እንጂ ያለው ስጋት?
እስከ ጉዞ ማድረግ እስከምንነሳ ጊዜ ድረስ አሜሪካም ያን ያክል ስጋት አልነበረም። አሁን ባለበት ደረጃ የሚዲያም አጀንዳም አልነበረም። ኢትዮጵያ ውስጥ ምንም ኢሹም አልነበረም፣ ብዙ ኢሹ አልነበረም። እና ዛሬ እዚህ ከመግባታችን በፊት አገር ቤት ቫይረሱ መመገኘቱን የተነገረበት እዚህም ከደረስን በኋላ ደግሞ ትልቅ ፓብሊክ ሄልዝ ኮንሰርን መሆኑን አይተናል። ግን ደግሞ ስቲል ከመጣንባቸው አላማዎች አንጻር ምን መስራት እንችላለን፣ ምን ማድረግ እንችላለን የሚለውን ከብሔራዊ አስተባባሪ ኮሚቴው ጋር ዲስከስ እያደረግን ነው። በግል ያን ያክል ብዙም አልሰጋንም። ያው የሚደረጉ ጥንቃቄዎችን ግን እያደረግን ነው። የምናደርጋቸው ዝግጅቶችም ላይ ስብሰባዎች ላይ የሚገኘው ወገናችን ለዛ ተጋላጭ እንዳይሆን ምን ማድረግ አለብን የሚለውንም እየተመካከርን ነው ማለት ነው።
አቶ በለጠ፣
አዎ እንግዲህ ሶሻል ሚዲያ ላይ በጣም ከፍተኛ የሆነ ጩኸት ፈጥሯል። እንዲሁም ሜንስትሪም ሚዲያዎች በከፍተኛ ሁኔታ ሽፋን ሰጥተውት የያዙት ጉዳይ ነው እና እንደተባለው በአጭር ጊዜ ውስጥ በርካታ የዓለማችንን ሕዝብ ማዳረስ የሚችል ቫይረስ ስለሆነ ለዓለም ሕዝብ የጤና እክል ሆኖ ዛሬ ላይ ያለ አንድ ሰፊ አጀንዳ የሆነ ጉዳይ ነው። ግን ደግሞ ስንሰማ የ2% ሞት እንዳለ ለኢንፌክት ያደረጋቸውን ሰዎች በዛ ደረጃ እየጎዳ ለሞት እየዳረገ እንደሆነ ስንሰማ በተጮኸለት በተሰጋበት ልክ አደጋ ያለውም እንዳልሆነ የሚመስል አይነት መልእክት እየሰማን ስለሆነ ከባለሙያዎች መንግስትም የተለያዩ ሀገራት መንግስታትም ጉዳዩን በሲሪየስሊ ስለያዙትኝ በቶሎ መፍትሄ ይገኝለት ይሆናል የሚል ተስፋ አለን። ከዛ ውጭ ግን እንደ ማንኛውም በሽታ ስጋት ሳይሰማን የሚቀርብበት ሁኔታ ሊኖር አይችልም እና ቶሎ መፍትሄ ተገኝቶለት ይህ ስጋት ከዓለም የሚርቅበት ሁኔታ እንዲፈጠር እንመኛለን።
እርስዎ የፓርቲው ሊቀመንበር ሆነው በቅርብ ነው የተመረጡት። ዶክተር ደሳለኝ ደግሞ የቀድሞ ሊቀመንበር ናቸው። ሁለታችሁ የመጣችሁት እንግዲህ ስራ አስፈጻሚ ውስጥም የሉም ዝርዝሩን ሳይሆንና ሁለታችሁ የመጣችሁት ለምንድን ነው? እሳቸው ልምድ ለማካፈል ነው? ልምድ ልውውጥ ለማካፈል ነው?
ይሄ ጉዞ ከታቀደ ቆይቷል። ዶክተር ደሳለኝ ሊቀመንበር እያለ የተጀመረ ጉዞ ነው። በእርግጥም ከአመት በፊት የዚህ ጉዞ እቅድ ነበርና በወቅቱ ቪዛ አመልክተን ብዙዎቻችን አላገኘንም። ዶክተር ደሳለኝ ብቻ ነበር ያገኘው። ግን ብቻውን መምጣት ሰፊ ስራ ስለሆነ እዚህ ብቻውን መምጣት አልቻለም። ስለዚህ ቆይተን በቅርብ ጊዜ እኔ ሳመለክት ቪዛ ጥያቄ ተቀባይነት ስላገኘ ተቀባይነት ሲያገኝ ደግሞ እንደ አጋጣሚ ሆኖ ይህን ትራንዚሽን ፈጽመን ስለነበር ጣ ነው ቀድሞ ባደረግነው ዝግጅነት ነው፣ በአዲስ ፕሮግራም አይደለም።
ኮቪድ-19 ወይም ኮሮና ቫይረስ አሁን እንደተነጋገር ነው፣ በተለይ እዚህ ዩናይትድ ስቴትስ ውስጥ ብዙ መስሪያ ቤቶችን እያዘጋ ነው። ሰዎች ደግሞ ሰብሰብ ብለው ቁጥሩ ከፍ ያለ ሰዎች ተሰብስበው እንደዚህ አይነት ዝግጅቶችን እንዳያደርጉ የሚከለክሉ ነገሮችን እየወጡ ነው እና ከዚህ አንጻር የመጣችሁበትን ጉዳይ ለመከወን እንቅፋት አይሆንባችሁም? ያሰባችሁት የተዘጋጃችሁት ነገር አለ?
ከደው አስበናቸው የነበሩ በ10 ከተሞች አካባቢ ዝግጅቶችን እናደርጋለን እና በአማካኝ 600-700 ሰው ሊገኝባቸው የሚችሉ አዳራሾችን ከዛም በላይ ነበር አስበን የነበረውና ትላንት ከሰዓት ከብሔራዊ አስተባባሪ ኮሚቴያችን ጋር አንዳንድ ስቴቶች ላይ ለምሳሌ ሲያትል ከ250 ሰው በላይ መሰብሰብ አይቻልም በአዳራሽና ለምሳሌ ሲያትሉን ኢቨንት ከዛ በላይ ሰው ይገኛል ተብሎ ስለሚታሰብ በሁለት አዳራሾች ማድረግ ይቻላል ወይ ሌሎችንም ጉዳዮች ሌሎችንም አማራጮች ያሰብን ነው። አንደኛው አላማችን ግን የድጋፍ ቡድኖችን መመስረት ስለሆነና ኦልሬዲ የተጀማመሩ ስራዎች ስላሉ የድጋፍ ቡድኖቻችን እንመሰርታለን። ፓብሊክ ኢቨንቶቻችንና ታውን ሆል ሚቲንጎቻችን እንዴት እናደርጋለን የሚለውን እሱን ያያየን ኮሙኒኬት ነው እናደርገው። የፈንድሬዚንግ ሐሳብም ነበር የፈንድሬዚንግ ኢቨንቶችንስ እንዴት ማድረግ ይቻላል የሚለውንም እንዲሁ እየተመካከርንበት ነው። በቀጣይ ቀናት በተከታታይ በተለያየ መንገድ ለ እዚህ ላለው ህዝባችን እዚህ ላለው ወገናችን ኮሙኒኬት እናደርገው ነው የሚሆነው። ዴፊኒትሊ ያልተጠበቀ ነገር ነው። ሌሎች ከተሞች አውሮፓ፣ እስራኤል በተለያዩ አካባቢዎች ያደረግናቸው ኢቨንቶች በጣም ብዙ አማራም ሌሎች ወገኖቻችንም የተሳተፉበት ነበር። እዚህ ደግሞ በጣም ብዙ ህዝብ የሚኖርበት ስለነበር ትልልቅ ጋዘሪንጎችን ነው አስበን የነበረው። ግን ስቲል እንዴት ወደፊት እንቀጥላለን የሚለውን እናያለን። ዲሲ ላይ ነገ ማታ ስብሰባ አለ የዲሲ ኢቨንታችን እሱን ጋይተን ቀጣይ ኢቨንቶች እንዴት ይሆናሉ የሚለውን እናያለን ማለት ነው።
አሁን ወደ 10 አካባቢ ከተሞችን ነው የምናዳርሰው ብለዋል እሳቸው። በዚህ 10 ከተሞች ውስጥ አማራም የሆነውን ሰው ብቻ ነው የምትሰበስቡት?
የአማራ ብሔራዊ ንቅናቄ በቀዳሚነት የአማራ ድርጅት ነው። ይሄ ግልጽ ነው። ለአማራ ህዝብ ጥያቄዎች አሉት የአማራ ህዝብ እነሱን መሰረት አድርጎ ህዝቡን ለማታገል የተፈጠረ የፖለቲካ ድርጅት ነው። ግን ደግሞ ሁሉም ኢትዮጵያኖች ተቀራርበው ቢነጋገሩ ቢወያዩ ብዙውን የሀገራችን ችግር እንፈታለን የሚል ጽኑ እምነት አለን። ስለዚህም የንግግርን ሁኔታ ያን መንፈስ የምናደንቅ ነን። ስለዚህ እኛ መዳረሻችንም ኢትዮጵያ ነች። ሰላማዊ ኢትዮጵያን፣ እኩልነት የሰፈነባት ኢትዮጵያን ማየት ፍላጎታችን ነው። ለዛም ተፈጻሚነት ትግል እያደረግን ስለሆነ በምናደርጋቸው እርምጃዎች በምናደርገው ጉዞ ላይ ጉዞ ስልሽ የፖለቲካ ጉዞ አጠቃላይ ሌላውንም ሰፊውን ኢትዮጵያዊ ተደራሽ እሱን ለመድረስ ስራዎች እንሰራለን እና በምናደርጋቸው ዝግጅቶች አማራው ብቻ ሳይሆን ሌላውም ሀገር ወዳድ ኢትዮጵያዊ ገብቶ ሀሳቡን ስለኛ ትግል የሚሰማውን ስሜት ቢነግረን ማወቅ ያለብን ትችቶች ካሉ እነሱን ብናገኝ ጥያቄዎችን ብንጠየቅ አዲስ ምልከታና እይታ የሚያሳይንም ከሆነ እሱም እንደ ግብዓት ብናገኝ ይበልጥ እንድንጠነክር ያደርግናል። ስለዚህም ለሁሉም ክፍት ነው መድረካችን። ለአማራው ብቻ ሳይሆን የኢትዮጵያን አንድነት ለሚፈልገው ሁሉ፣ ሰላሟን ለሚፈልገው ሁሉ እሱም መጥቶ ገንቢ የሆነ አስተያየትና ትችት ቢሰጠን የፕሮግራማችን ተሳታፊ ቢሆን ቢደግፈንም በእርግጥ የምንመኘው ጉዳይ ስለሆነ ለዛም ክፍት ነው የሚሆነው። በእርግጥም እስከዛሬ ባደረግነው የሁለት ዓመት ጉዞ ከሞላ ጎደል ሁለት ዓመት መተናል። በዛ ጉዞ ላይ እኛን ይደግፍ ከነበረው ህዝብ ውስጥ አማራ ያልሆነው በርካታ እንደሆነ ይህን ማስገንዘብ ፈልጋለሁ። የሞራል ድጋፍ ስናገኝ ቆይተናል።
የትኛው የህብረተሰብ ክፍል እንደሱ አይነት የሞራል ድጋፍ እንደሰጣችሁ መረጃን ማግኘት ይጠይቃል። ምክንያቱም የአማራ ብሔራዊ ንቅናቄ አብን ብሎ ከነስሙ በአማራ ብሔር ላይ መሰረት አድርጎ የተቋቋመ ድርጅት ስለሆነ አሁን እሳቸው አቶ በለጠ እንዳሉት እንግዲህ ለሁሉም ኢትዮጵያውያን ክፍት ነው። ሌሎች መተው አስተያየት ሊሰጡን ይችላሉ ነው። ባልተጠቀሰበት ባልተጠራበት ለምሳሌ የአማራ ብሔራዊ ንቅናቄ ከተባለ የአማራ ድርጅት ነው እና ባልተጠራበት ሁኔታ እንዴት ብሎ ነው መቶ አስተያየት ሊሰጣችሁና ሊካፈል ይችላል?
ጥሩ ጥያቄ ነው። ባይዘው ጽዮን ለአብን ብቻ አዲስ አይደለም። ለምሳሌ የመላው አማራ ድርጅት የሚባለው ፕሮፌሰር አስራት ይመሩት የነበረው ድርጅት ጊዜ በጣም ብዙ የደቡብ አካባቢ ያሉ፣ አፋር፣ ከሶማሌ የነበሩ ኢትዮጵያውያን በአባልነት ይሳተፉበት ነበር። እኛም ጋር ደቡብ፣ ቤንሻንጉል ጉሙዝ፣ ኦሮሚያ የተወሰኑ አካባቢዎች ከሁለት ብሔር የተወለዱ ወይም አማራም እያልሆኑ ግን ደግሞ የአማራ ትግል ፍትሐዊ ነው፣ ኢትዮጵያን የማዳንም ትግል ነውና ሊደገፍ ይገባል ብለው የሚያስቡ ፎርማሊ የተቀላቀሉ ጥቂት አባላት እንዳሉ እሱን መግለጽ ፈልጋለሁ። የአማራ ትግል በብዙ ወንድሞቻችን በበጎ የሚታይ ነው። አማራ ባልሆኑ ወንድሞቻችን በበጎ የሚታይ ነው። ፍትሐዊ ጥያቄዎች አሉት፣ ፍትሐዊ መሰረቶች አሉት ተብሎ ይታያል ብለን እናስባለን እና ከዚህ አንጻር ለኢትዮጵያ ቀና የሚያስብ ለአማራ ሕዝብም ወዳጅ የሆነ ማንኛውም ሰው ኢቨንታችን ላይ ሊገኝ ይችላል። ጥያቄም ካለው ቻሌንጅ ማድረግ የሚፈልገው ነገርም ካለ እሱንም እንዳነሳ እድል እንሰጣለንና እሱ በራሱ ችግር አለው ብዬ አላስብም። የኢትዮጵያ ትልቁ አካል ነው አማራና የአማራን መጠንከር የአማራን ተደራጅቶ ትግል ማድረግና መብቱ ማስከበር ከኢትዮጵያዊነት ጋር የሚደረግ የትግል አካል ነጥለን አንመለከተውም እኛና ኖራለው ብዬ አላስብም። እዚህ
አንዳንድ ምላሽ ስትሰጡ አሁን ለምሳሌ ኖራለው የሚል ነገር አልተጠቀምኩምና
እንዴት ባልተጠራበት ጥሪያችን ለሁሉም ነው አለየንም አማራውን ብቻ አልጋበዝንምና
እንዴት ባልተጠራበት ይመጣል የሚለውን ሐሳብ ያመጣሁት ከስማችሁ ጀምሮ አንድን የተወሰነ አካባቢ በደንብ ያለየ
ስሙ እምልሽ በኢትዮጵያ ፖለቲካ ውስጥ አንቺ መቼም ትረጃለሽ ብዬ አስባለሁ። ህገ መንግስቱ በብሔራችን ነው የሚያቀርብ ማህበረሰባዊ ማንነትን መሰረት ያደረገ ነው። ባንኮች በብሔር የተደራጁበት የቢዝነስ ተቋማት፣ ፖለቲካ ፓርቲዎች፣ ሚዲያዎች ሁሉም በብሔር በሚበየንበት ሁኔታ እንደ ህዝብ የመጨረሻ ገቢ ነው ወደዚህ ኢንጌጅመንትና ማድረግ ስለነበረብን ያደረግነው ነው። ያ ማለት ግን ሌሎች ከአማራው ጫነው ወገናችንንም ድምጽ አንሆንም ለሱ መብት አንታገልም ማለት አይደለም። እሱን የቡራዩ ጭፍጨፋ ጊዜ በግልጽ መግለጫ ወጣን። ድጋፍ በአካል ይዘን ተገኝተናል። ለገጣፎ መፈናቀል ሲኖር ሌሎች ጄዲዮ
ወደ ዝርዝር ጉዳዮች ላይ መሐላን መጣበታል
እና በዛም ከአማራው ዘለል ራእይ እንዳለው እሱንም ልገልጽ ፈልጌ
ወደ ዝርዝር ጉዳዮቹን መጣበታለን። ምክንያቱም አንዳንዶቹ ጉዳዩ የሚመለከታቸው ሰዎች በአካል አጠገባችን በሌሉበት መከራከር መነጋገር በማይችሉባቸው ሁኔታዎች ያሉትን ነገሮች አናነሳቸውም እና ድርጅታችን የተመለከቱት ውይይት ላይ ብቻ እናተኩራለን። አሁን ዶክተር ደሳለኝ እንዳሉት የመጨረሻ ገቢዎች ነን ለብሔርተኝነቱ የሚል ነገር አንስተዋል እና እንደውም አስተያየት የሚሰጡ ሰዎች የአማራ ብሔራዊ ንቅናቄ አብን ነው የብሔርተኝነት መስዋዕት ከተነሳ የመጣ ነው። ብዙ ሰዎች የብሔር ማቀንቀን የብሔር ጉዳይ አሰላስቷቸው ለኢትዮጵያ የሚያዋጣ አይደለም፣ አደገኛ መንገድ ነው ብለው በመሪ ደረጃ ሳይቀር ይሄንን የብሔር ጉዳይ መግፋት በጀመሩበት ሰዓት ወይም ማውገዝ በጀመሩበት ሰዓት ነው አብን የመጣና አዲስ የብሔርተኛ አቀንቃኝ የሆነው። ደግሞ የአብን ለየት የሚያደርገው አማራ በሚል ብሔር የሚጠሩ ሰዎች ወይም በዛ የሚገለጹ የማህበረሰብ ክፍሎች በቁጥር ከብዙ ሚሊዮን በላይ የሆኑ ህዝብ በተለያየ ሀገሪቱ ክፍል ባሉበት ሁኔታ አንዳንዶቹም አማራነታቸውን ወይም የአማራ የሚባለውን ስነ ልቦና የሌላቸው በሚኖሩበት አካባቢ ስነ ልቦናን የተላበሱ ሰዎች ህዝቦች ባሉበት ሁኔታ አብን መጥቶ ይሄንን ሐሳብ ሲያነሳ ልክ እንዳልኩት መሶቡ ከተነሳ በኋላ ካለቀ በኋላ ያመጣው ስለሆነ ገዢ ሐሳብ አይደለም ብሎ አስተያየት የሚሰጡ የሚከራከሩና የሚሟገቱ አሉ። የእናንተን ሐሳብ የሚያጣጥሉ ሰዎች አሉ። ምን አሰባላችሁ እዚህ ላይ ምን አስተያየት ይሰጣሉ? እስቲ አጥብቁ። ጥያቄን ስላዘረዘምኩት ይቅርታ። ምክንያቱም ሰዎች የሚያነሱትን ሐሳብ አንድ ላይ ጨምቆ ለማቅረብ ካደረኩት ጥረት የመጣ ነውና እስቲ እዚህ ላይ አስተያየት ይስጡ።
አድማጮች ውይይቱ አልተቋጨም፣ ሰፋ ያለ ነው። ሁለተኛውን ክፍል ሰሞኑን ይዘን እንመለሳለን። በተጨማሪ ግን ፌስቡክ እና ድረገጻችንን ብትጎበኙ ሙሉን በምስል የተደረገ ውይይት ታገኛላችሁ። ዝግጅቶቻችንን ከዌብሳይታችን amharic.voanews.com ወይም በእጅ ስልኮቻችሁ voa.horn.mobi ላይ ማዳመጥ ትችላላችሁ። በፌስቡክ @voaamharic፣ በትዊተር #voaamharic ብላችሁ ተከተሉን፣ ተነጋገሩ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ19 እና በ49 ሜትር ባንድ አጭር ሞገድ በ6080 እና በ15580 ኪሎሄርትዝ የምናስተላልፍላችሁን ጋቢና ስርጭት እንድታዳምጡ እንጋብዛለን። እንዲሁም ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በመካከለኛ ሞገድ በ14031 ኪሎሄርትዝ ላይም አለን። ጽዮን ግርማንኛ ብሬያችሁ ያለሁት። አሁን ወደ ቀጣዩ ዝግጅታችን ከማለፋችን በፊት በአንድ ሙዚቃ ረፍት እናድርግ። ብሩክታዊት ጌታሁን ቤቲጂ ጋቢና ቪኦኤ ለተሰኘው የወጣቶች ፕሮግራማችን ሀገሬ ስትል ያዜመችውን ዜማ ጋብዛ ነበር። እስቲ ግብዣዋን ለእሁድ ምሽት አድማጮችም እናድርገው። ዘፈን ግብዣው ያመሰገነን ወደ ተከታዩ ዘገባ እንለፍ። በአማራ ክልል ሰሜን ሸዋ ዞን ሞረትና ጅሮ ወረዳ በነዋሪ ከተማ ከ20 አመት በላይ አክልግሎት ሲሰጥ በቆየ የኢትዮጵያ ሙሉ ወንጌል ቤተክርስቲያን አጥቢያ ላይ የደቦ ጥቃት መድረሱንና 3 ምዕመናን መጎዳታቸውን የቤተክርስቲያኒቱ ፕሬዝዳንት መጋቢ ይልማ ዋቄ ለአሜሪካ ድምጽ መግለጻቸው ይታወሳል። በጥቃቱም ቤተ እምነቱ ሙሉ በሙሉ መቃጠሉንና 3 ሰዎች ደግሞ በድብደባ መጎዳታቸውን ተናግረው ነበር። በሌላ በኩል ጉዳዩ በሚገባ እየተጣራ ነው ሲሉ ጥቃት መድረሱን ያረጋግጡት የወረዳው አስተዳዳሪ አቶ ተሾመ ተገኝ የተጎዳ ሰው ግን የለም ሲሉ የመጋቢ ይልማ ዋቄና ቤቱታም ማስተባበላቸው አይዘነጋም።
የሰው ህይወትም የጠፋ ነገር የለም። በአካል ጉዳትም የደረሰ ነገር ምንም ነገር የለም። የሰው ጨርቅ ምንም የተነካ ነገር የለም። አይደለም ሰው አካል ስጋ ላይ ያረፈ ነገር ይቀርና
3 ሰዎች ተጎድተው ሆስፒታል ተኝተዋል ብለውን ነበረ መጋቤ።
ከውሸትም በላይ ውሸት መረጃ ነው።
አቶ ተሾመ የተጎዳ ሰው ካለ ፎቶ ያሳዩን ሲሉም ተናግረው ነበር። ደብረ ብርሃን ነዋሪ እንደሆኑና በአማራ ክልል የሙሉ ወንጌል ቤተክርስቲያን አገልጋይ እንደሆኑ የተናገሩት ወይዘሮ ዘውዲቱ ዓለም ሰገድ ከነዋሪ ተጎድተው የመጡትን ሰው ወጭ ደብረ ብርሃን ሆስፒታል አስገብተው እንዳሳከሟቸው ገልጸዋል።
አሳከምኩ እኮ ትላንትና ሁለቱን እዚህ ደብረ ብርሃን ሆስፒታል አሳክሜያለሁ። አንደኛው በጣም ትልቅም ሰው ስለሆኑ አዲስ አበባም ስለሆኑ ቤተሰቦቻቸው እንዲታከሙ ልኬያለሁ።
ደብረ ብርሃን የታከሙት ማንና ማን ናቸው?
አያሌው ማሞ።
እሺ።
ብርሃኑ ተስፋዬ።
ምንድን ነው ጉዳታቸው?
እጃቸው ተሰብሯል በዱላ ማለት ነው። ሁለቱ እጃቸው ተሰብሯል። አንደኛው በተለይ አያሌው የሚባለው መሃላናቱ ላይ ግርግሪቱ ላይ ነው የመጡትና ተሰፍቷል። እንግዲህ ያው አሁን ማክሰኞ ደግሞ እንደገና እናየዋለን ስላሉ የማክሰኞ ውጤት ነው የምንጠብቀው። እስከዛው ነው በጀልሶ ታስተላልጃቸው ሁለቱም ልጃቸው ማለት ነው። ሰውነታቸው በጣም ቆስሏል በድንጋይና በተሰነፋ ማለት ነው ጀርባቸው ምናምን።
የተላከልኝ ፎቶ አለ። ፎቶ አንደኛው ከውስጥ ቢጫ ነው የለበሱት፣ አንደኛው ደግሞ ሰማያዊ መስመር መስመር ነው የለበሱት። ልክ ነው?
አዎ አዎ አዎ። አያሌው የሚባለው ቢጫ የለበሰው ነው። ሰማያዊ የለበሰው ደግሞ ብርሃን የሚባለው ነው።
በሞረትና ጅሩ ወረዳ በነዋሪ ከተማ መጋቢት 1 ቀን 2012 ዓመተ ምህረት የኢትዮጵያ ሙሉ ወንጌል ቤተክርስቲያን በደቦ ጥቃት በፈጸሙ ሰዎች ምክንያት መቃጠሉንና ሰዎች መጎዳታቸውን ለሬዲዮ ጣቢያችን መግለጻቸው አይዘነጋም። በተጨማሪም በከተማው የሕክምና አገልግሎት ለመስጠት ወደ ቦታው አቅንተው የነበሩና ለሶስት ቀናት ያህል ሕክምና ሲሰጡ የነበሩ 17 የውጭ ሀገር ዜጎችና 100 የሚሆኑ የሀገር ውስጥ የሕክምና ባለሙያዎች የሕክምና አገልግሎት ሲሰጡበት የነበረው ድንኳን ጥቃት እንደደረሰበት የወረዳው አስተዳዳሪ አቶ ተሾመ ተገኝ አረጋግጠው ነበር። በነዋሪ ከተማ ተወልደው ማደጋቸውን የገለጹት አቶ አሰፋ ሰይፎ የተባሉ ግለሰብ በከተማው ተፈጠረ ያሉትን አስረድተዋል። ሰፋ ያለ ቃለ ምልልስ አድርገንላቸው ነበር።
ወረዳ ላይ ነዋሪ ከተማ ላይ ማህበረሰቡ ሕክምና አገልግሎት ለመስጠት ፈቃድ አግኝቶ እዛ ገብቷል። እዛ ከገባ በኋላ የነበረው የስምምነት ሰነድ ላይ ፍትሐዊና ሁሉን የሚያማከለ በሆነ መልኩ የሕክምና አገልግሎት የወረዳውን ማህበረሰብ ተሶ ለመምጣት ነው የግብረሰናይ ድርጅት ዋና ዓላማ ወደ ወረዳው የሄደበት። ተከትሎ ወረዳው ላይ ሄዶ የሚያስፈልጉ ማረፊያ ካምፖችን የሕክምና ቦታዎችን ከወረዳ ከሚመለከታቸው ተለያዩ አካላት ጋር አመቻችተው ከጨረሰ በኋላ የሕክምና አገልግሎቱን ጀምሯል። በቦታው የሕክምና አገልግሎት ከተጀመረ በኋላ አንዳንድ ችግሮች መታየት ጀመሩ። ችግሩ መንስኤ ምንድን ነው? በወረዳው በጤና ጣቢያው ጋር ነው የሕክምና አገልግሎት መስጠት የጀመረውና ከሕክምና አገልግሎት ከሚሰጥባቸው ድንኳኖች ጎን ላይ የእምነት ማራመጃ ሌላ ድንኳን ሰርተው ነበር እና ሕክምና አገልግሎት ማህበረሰቡ ካገኙ በኋላ ወደዛ ድንኳን እንዲገባና የሃይማኖት ትምህርት እንዲሰጠው እየተደረገ ነበር። ከህገ መንግስትም አንጻር ህጋዊ አይደለም። ይህን የተመለከቱ አካላት ይህ አግባባዊ እንዳልሆነ ሁሉም አካላት እንዲሁም ለወረዳውም አካላት ለማሳወቅ ሞክረዋል። ከአንድ ጊዜም ሁለት ጊዜ ደብዳቤ አስገብቶ ይህ ስህተት እንደሆነ የመጣበትን አላማ ብቻ አሳክቶ መሄድ ሲገባው እንደ አይነት ሃይማኖት ምሽን መፈጸም እንደሌለበት ይህ በዚህ የሚቀጥል ከሆነ ሌላ ብቅብቅ ሊያስከትል እንደሚችል ወረዳ ቤተክህነት ለወረዳ አስተዳደር አሳውቋል። ከዚህም ባሻገር በነዋሪ ከተማ የሚኖሩ ሀገር የመረጣቸው ሽማግሌዎች አሉ። ሰብሰር የሚያስፋልገው የሚያሸማግሉ እነሱም እንዲሁ ወረዳው ጋር ሄደው ያለውን ችግር አሳይተዋል። የወረዳውንም ባለስልጣናት ቦታው ድረስ መጥተው እየተፈጸመ ያለውን ነገር በደንብ እንዲያዩትና በመንግስትን የጣሰ እንደሆነ እንዲያስቆሙ ጭምር ሽማግሌዎች አሳስቧል። እንግዲህ ሁሉ ተደርገው በአንዳንድ ቸልተኛ በሆኑ የወረዳ አመራር አካላት ችግሩ በአፋጣኝ መልስ አልተሰጠውም። ይኸውም ለመፍትሄ እርምጃ በሁለት ቀናት ሲከናወን የወረዳው አስተዳደር ቀረቡለትን ችግሮች አቤቱታዎችንም መሰረት በማድረግ አስፈርታለሁ የሕክምና አገልግሎት ብቻ እንዲከናወን አድርጋለሁ ማለት በወቅቱ ሳያስፈርት በመፈቱ ይህ ክስተት ሊከሰት ይችላል። ክስተቱ ሊከሰት ይቻለው ወረዳው ይህን አስፈርቶ ህዝቡ በሚፈልገው መልኩ አገልግሎት እንዲሰጥ ባለማድረጉ ምክንያት የወረዳውና አጎራባች ያሉ አካባቢዎች ማህበረሰብ ወረዳው የሚያስፈርት ከሆነ እኛ የእምነት አገልግሎት የሚሰጥበትን ድንኳን እናፈርሳለን ብሎ ወደ ቦታው በሄደ ሰዓት የጸጥታ አካላት ተኩሶ ነበረ። በዛ ሰዓት ማህበረሰቡ እናፈርሳለን ብላችሁ ሀሳቦቹ ብትቀሩና እኛ እናፈርሳለን ብለን ስንመጣ ተኩስ የሚሰጥ ከሆነ እናንተም የዚህ ድርጅት ተባባሪዎች ናቸው በማለት ነው እንግዲህ በሰዓት ወደ ማቃጠል የተሄደው ማለት ነው። የተቃጠለው የሕክምና አገልግሎት የሚሰጥባቸው ድንኳኖች አይደሉም። ይህን አገልግሎት የሚሰጡት ልዑክ ያረፉበት የወረዳው ሁለገብ ስቴዲየም ላይ የጣሏቸው ድንኳኖች አሉ። ጊዜያዊ ማረፊያዎች እነኛ በሰዓት ሊቃጠሉ ችለዋል። እንግዲህ ከዚህ ጋር ተያይዞ አንድ የወረዳ የሙሉ ወንጌል ቤተ እምነት ላይ የቃጠሎ ምስካሮ ተካሂዷል። ለዚህ መሰረታዊ ነገር ይሄ ሁሉ ችግር ሲከሰት ችግሩ እንዲፈታ የወረዳው ማህበረሰብ እንደነገርኩ በተደጋጋሚ ጥያቄዎችን አንስቷል። ጥያቄዎቹ እንዳይመለሱ ያደርጉ የነበሩ የመንግስት ቅጥረኛ የሆኑ ደሞዝ የሚበሉ ነገር ግን ይህንን ተልእኮ የፈልጉ የነበሩ የሙሉ ወንጌል ቤተክርስቲያኑ የሚያገለግሉ ፓስተሮች ጭምር የነበሩ በመንግስት መዋቅር ያሉ አሉ። በዚህ አፋጣኝ ምላሽ ባለመስጠታቸው የህዝብ ተባባሪ ናቸው በሚል ወጣቱ እና ማህበረሰብ አግሬሲቭ ሆኖ ሙከራ አድርጓል የቃጠሎ። ነገር ግን ይህ አግባባዊ ስላልሆነ መደረግ ስለሌለብን የሀገር ሽማግሌዎች ተው ማለታቸው የተወሰነ ጥቃት እንደደረሰበት ወዲያው ሊቆም ይችላል።
እነዚህ የህክምና አገልግሎት ሊሰጡ የመጡ ወደ አካባቢው የሄዱ የህክምና አገልግሎት ሰጪ ቡድኖቹ ህክምና ከሚሰጡበት አገልግሎት ጎን ለጎን ተክለው ነበር ያሉት ድንኳን ውስጥ ታካሚው ገብቶ እንዲማር የሚያረጉት ምን አስገድደው ነበር? ጉልበት ተጠቅመው ነበር?
አይ አስገድደው ነው ማለት አንችልም። ነገር ግን ህብረተሰቡን ደካማ ጎኑን አግኝተው ደካማ ጎኑ ነበር ሲገቡ የነበረው። አንደኛ አግባባዊ እንዳልሆነ የሚታወቀው ህክምና የሚሰጥበት ቦታ የመንግስት ጤና ጣቢያ ነው። እዛ ጋ ነው ድንኳኑ የተተከለው። ከዚያም በኋላ ህክምና ካገኙ በኋላ ወደዛ አዳራሽ እንዲሄዱ ይደረጉ ነበረ። ማህበረሰቡ ደግሞ ሌላ አገልግሎት ያለው እየመሰለው ነበር ሲሄድ የነበረው። በግልጽ የእምነት አገልግሎት የሚሰጥበት እንደሆነ አያውቅም ነበር ማህበረሰቡ። እንዲሁም ደግሞ ከዚህ በተጨማሪ አንዳንድ አካላት ኦፊሻል ባይሆንም የህክምና አገልግሎትን በተሻለ ሁኔታ አታገኙም በሚል ሌላ ኃይለ ቃላትንም ሲናገሩ ነበረ። እግር ግልጽ በሆነ መልኩ በማስገደድ ሁኔታ ባንለውም ግን የተደረገው ድርጊት አግባብ አልነበረም።
ግን ማስተማር አንድን ማህበረሰብ አንድ የእምነት ተከታይ ሌላኛውን የማህበረሰብ አስገድዶ ካልሆነ በስተቀረ ማስተማር መብቱ አይደለም?
ማስተማር መብት ነው። በወረዳ 99.9% በላይ የኦርቶዶክስ ተዋህዶ እምነት ባለበት ጥቂት ፕሮቴስታንቶች ይኖራሉ፣ ጥቂት ሙስሊሞች ይኖራሉ። ማህበረሰቡ ተከባብሮ ነው የሚኖረው። ፕሮቴስታንቶችም የሙሉ ወንጌል እምነት ተከታዮች በራሳቸው የጸሎት ቦታ አላቸው፣ ይጸልያሉ። እስካሁን በነበረን ቆይታ ምንም አይነት በእምነት የተነሳ ወረዳችን ላይ እንዲህ አይነት ክስተት ተከስቶ አያውቅም። የአሁኑ ድርጊት ግን ከዚህ የተለየ ነው። ለህክምና ነው የምንመጣው፣ የህክምና አገልግሎት ነው የምንሰጣችሁ በሚል ሽፋን እንዲህ አይነት ድርጊት ሲደረግ ስለነበረና እየተደረገበት ያለው ከህገ መንግስቱም ከሃይማኖትም ነጻነት የሚጻረር ስለሆነ ነው። እንደነገርኩ በጤና ጣቢያ ውስጥ የእምነት አገልግሎት መስጠት ህገ መንግስት አይፈቅድም። ለምሳሌ ይህን የሚያሳኩት የሙሉ ወንጌል እምነት ተከታዮች ከሆኑ የራሳቸው የጸሎት ቦታ አለው ወረዳው ላይ። ከህክምና አገልግሎት በኋላ እዚህ ቤተ እምነት ላይ የስብከት አገልግሎት ይሰጣል ብለው ጥሪ አድርገው ማስተማር ይችላሉ። ነገር ግን እነሱ ያደረጉት ይህን አልነበረም። እዛው የህክምና ቦታ ከህክምና ጋር የተያያዘ አንድ አይነት አገልግሎት በሚመስል መልኩ ህብረተሰቡን በማታለል ጭምር ነበር ይህን ሲያደርጉ የነበረው።
እሺ፣ እንደዛም ከሆነ አስፈላጊውን የህግ ማዕቀፍ እስከ መጨረሻው የህግ ማዕቀፍ ድረስ ሄዶ መጠየቅ ነው እንጂ የሰውን ንብረት ማቃጠልና ሰዎችን መጉዳት ተገቢ ነው? ህገ ወጥ አይደለም? ይሄ
ትክክል ነሽ። የሰው ንብረት ማውደም ተገቢ አይደለም። ይህንን ወረዳው ማህበረሰብ በደንብ ጠንቅቆ ያውቃል። ነገር ግን ማህበረሰቡ ችግሩ በሰላማዊ መንገድ ፈታ ረጅም ጉዞዎችን ተጉዟል። በሁለቱ ቀናት ውስጥ ቅድም እንደነገርኩ ማህበረሰቡን በእምነቱ የሚመራው የወረዳ ቤተ ክህነት ሁለት ተከታታይ ደብዳቤዎችን በሁለት ቀናት ለወረዳው አስገብቷል። እየተደረገ ያለው ድርጊት አግባባዊ እንዳልሆነ፣ ማህበረሰቡን ወደ ሌላ ችግር ውስጥ ሊወስድ እንደሚችል፣ ይህንን በፍጥነት ማስቆም እንደሚገባቸው ጋር የሆነ ደብዳቤ አስገብተዋል። እንደነገርኩሽ የሀገር ሽማግሌዎች ማህበረሰቡ የወከላቸው ሲጣላ የሚያስታርቁት የሚያስተናግዱት አባቶች ወረዳው አስተዳደር ጋር ገብተው ይህንን በአስቸኳይ መቆም እንዳለበትና የችግሩን አሳሳቢነት ለማስረዳት ሞክረዋል። ወጣቶችም ጭምር ይህ ችግር ወደ ሌላ እንትን ከማምራቱ በፊት በአስቸኳይ ወረዳው እንዲያቆም ለወረዳው አሳስቧል። እነዚህን የመፍትሄ ሀሳቦች በእነኝህ ሁለት ቀናቶች ውስጥ በሰላማዊ መንገድ ሄደዋል ማህበረሰቡ። ይህ ማህበረሰቡን ታላቅነት የምንመለከት ምንበትና ምን አሸንጫዋ እንደሆነ የሚያሳይ ነው። ነገር ግን እነኝህን የመፍትሄ ሀሳቦች በሰላማዊ መንገድ ችግሩ እንዲፈታ ቢጓዙም ከወረዳው አመራር አፋጣኝ ምላሽ ባለመሰጠቱና ጉዳዩ ደግሞ የእምነት ጉዳይ የሱስ ብልትና ሴንሴቲቭ የሚያደርግ ስለሆነ ማህበረሰቡን የሚያነሳሳ ጉዳይ በመሆኑ የተነሳ ይህ ነው ይህ ችግር ሊፈጠር ችሏል እንጂ ማህበረሰቡ በሰላማዊ መንገድ ችግሩ እንዳይፈታ ፈልጎና የሰው ንብረት የማውደም አባዜ የኖረበት አይደለም።
ግን አሁን እንደነገሩኝ ማህበረሰቡ ይህን ያህል እዚህ አካባቢ ላይ እምነት እንዳይሰበክ፣ ምክንያቱም ሰዎች መንገድ ላይ ወጥተው የመስበክ ነጻነት አላቸው፣ ህገ መንግስቱም ሰዎች የፈለጉትን የማመን የፈለጉትን ትምህርት የማስተማር መብት ይሰጣል እና በጣም ጫና የማሳደር ሌሎች የፈለጉትን ነገር እንዳያምኑ የፈለጉትን ነገር እንዳያመልኩ የመገደብ አዝማሚያ ያለ ይመስላል ከንግግሮት እንደተረዳሁት። ይህ ተገቢ ነው ወይ?
እየነገርኩ ሳለሁት አሁን ካንቺ ጋር የሚገናኝ አይደለም አሰረዳሽ ይሆናል እንጂ ይህ ግብረሰናይ ድርጅት የመጣ ለሕክምና አገልግሎት ነው። ይህንንም የወንጌል አገልግሎት የእምነት ማስፋፋት ስራ እየሰራ የነበረው ከዚህ የሕክምና ግብረሰናይ ድርጅት ጋር አብሮ የነበረ ነው። አብሮ ተያይዞ የነበረ አብሮ አጠገቡ ክሊኒክ ድንኳን ጥሎ ሲያስተምር የነበረ ነው። ይህ ደግሞ ፍትሐዊና ሕገ መንግስትን የጠበቀ ሊሆን አይችልም። በምንም አይነት ካልኩሌሽን አንደኛ ይህ ግብረሰናይ ድርጅት ሲዋል የነበረው የውለታ ሰነድ እጃችን ላይ አለ። የሕክምና አገልግሎት ሰጥቶ ሊሄድ ነው እንጂ የእምነት አገልግሎት ሊያፋፋ አይደለም። ሁለተኛ ይህ ድርጅት በወረዳው ላይ ከዚህ በፊት ተከስቶ ስለነበረ ማህበረሰቡን ደካማ ጎኑን ተጠቅሞ እምነቱን ለማስቀየር የተደረጉ ዘመቻዎች ነበር። በ1991 ዓ.ም ይህ ድርጅት በተመሳሳይ ሁኔታ በወረዳው በነዋሪ ከተማ በፖሊስ ጣቢያ ጽሕፈት ቤት ውስጥ በድምፅ በምስል እንዲህ አይነት እምነት ማስፋፊያ ስራ ሲሰራ ማህበረሰቡን ወዳልሆነ ቀውስ ሰጥቶ እንደነበር እናስታውሳለን። ስለዚህ ይህንን የቀደመን ታሪክ ማህበረሰቡ በደንብ ያውቃል። አሁንም በዚህ ክስተት የሕክምና አገልግሎት እንሰጣለን በሚል ማህበረሰቡ መጣ። ከሕክምና ጎመለጎን የሚነሱበት ተካ አይደለም። ስለዚህ ማህበረሰቡ የተጠራበትና ግብረሰናይ ድርጅቱ እያደረገ ያለው የነበረው ድርጊት እጅግ የተራራቀ ነበረ እና ይህ ነው እንጂ የእምነት ነጻነትን ለመሰብ አንድ ሰው የማስተማር መብቱን ለመቃወም የተደረገ ድርጊት አይደለም። እንደዛም ቢሆን ኖሮ የሙሉ ወንጌል እምነት ተከታዮች ቤተ እምነት ሰርተው ጸሎት ሲያደርጉ የትምህርት መርሃ ግብር ሲያከናውኑ ማህበረሰቡ ይከለክል ነበረ። ነገር ግን ይህን አድርጎ ተሰምቶም ታይቶም አይታወቅም። ስለዚህ ከዚህ አንጻር ነው ይህ ሊሆን የቻለው ያልኩሽ ተተረዳሽ።
አሁን እርስዎ እንደ አንድ ወጣት በሞረትና ጅሩ ወረዳ እነዋሪ ከተማ የነጻ ሕክምና አገልግሎት ሊሰጡ የሄዱ ቡድኖችና የወንጌላውያን ቤተ ክርስቲያን ተቃጠለ ተብሎ ከተማው በእንደዚህ ስሙ ሲጠራ ምን ይሰማዎታል?
እኔ እንደ አንድ ወጣት ያደግኩበት የኖርኩበት ማህበረሰብ በክፉና በመጥፎ ነገር እንዲጠራ ስሙ አልፈልግም። ነገር ግን አሁን በተደረገው ድርጊት እንዲህ በመሆኑ የአካባቢ ማህበረሰብ ገጽታው እንደዚህ ተቀየረ በሚለው እኔ ብዙም ቅሬታ የለኝም። ምክንያቱም የሄደበት የሰላማዊ መንገድን የተለያዩ የሚዲያ አካላት፣ የሶሻል ሚዲያ አንቂዎች በአግባቡ ዘግበው የህዝብን ጨዋነት፣ ሰላማዊነትና የሄደባቸውን መንገዶች በደንብ አጉልተው ስላላሳዩ ማህበረሰቡን ወደ ህገ ወጥነት አይነት እንዲፈረጅ አድርጎት ይሆናል እንጂ በደንብ ስናየው ግን የሄደበት ሰላማዊ ትግል እና ሰላማዊ መፍትሄ ሀሳቦችን ለማምጣት እጅግ በጣም ረጅም ርቀት በመሄዱና በእነኝህ ሁሉ መፍትሄ ሳጣ ያደረገው ድርጊት ስለሆነ ያን ያክል ማህበረሰቡን የሚያስጠቁር ነገር አድርጓል ብዬ ስለማላምን የተሰማኝ ቅሬታ የለም። ነገር ግን ይህ ነገር ሳይፈጠር በሰላማዊ መንገድ በህጋዊ መንገድ ሳይሰሩ በህገ መንግስት ተጠይቀው ከቦታው መውጣት ይችሉ ነበረ። ለዚህም ደግሞ የወረዳ አስተዳደር አካላት አፋጣኝ ምላሽ ባለመስጠታቸው ይህ በመከሰቱ አዝናለሁ። ነገር ግን ማህበረሰቡ እንደ ማህበረሰብ የሄደበት የሰላማዊ መንገድ ርቀት እጅግ በጣም ብዙና ሊመሰገን የሚገባው ስለሆነ ይህን ሸፍኖ የተፈጠረውን ክስተት ብቻ አጉልቶ ማህበረሰቡ የሄደበት መንገድ ስህተት ነው በሚለው ብቻ ከሄድን ነው ነገሩ ማህበረሰቡን ወደ ማስኮነን የሚገባው እንጂ ነገሮችን በደንብ አድርገን ካየናቸውና በእውነተኛ ሆነን ከፈረጅናቸው ማህበረሰቡ ያን ያክል ትልቅ ጥፋተኛ ነው ተብሎ እንትን የሚልበት እይታ የለኝም። እንደኒ ማለት
በጣም አመሰግናለሁ፣ እግዚአብሔር ይስጥልኝ። በሌላ በኩል የቤተ ክርስቲያኒቱ ፕሬዚዳንት መጋቤ ልማዋቄ ወጣቶች እንዲህ ካሉ በሃይማኖት መካከል ግጭትን ከሚቀሰቅሱ አድራጎቶች ሊታቀቡ ይገባል ብለዋል።
በዚህ ወቅት ላለው ሀገሪቱ እንዳትረጋጋ፣ ህዝብ በሰላም እንዳይኖር፣ ሃይማኖት ከሃይማኖቱ ጋራ እንዲጋጭ፣ የሃይማኖት ጦርነት እንዲነሳ የሚፈልጉ ቡድኖች በኢትዮጵያ ውስጥ በተለያየ መንገድ ይንቀሳቀሳሉ። ይሄ የአገርንም የወጣቶችንም ማንነት የሚያጠፋ እንጂ የሚያለማ ስላልሆነ የሃይማኖት ልዩነቶች ድሮም አሉ። በኢትዮጵያ ውስጥ ሰው የራሱን ሃይማኖት ካከበረ በኋላ በጋራ አብሮ ይኖራል፣ ሰው እምነቱን ይጠብቃል፣ የሌላውን ይናከብራልና የበለጸገችና ሰላማዊት የሆነችን ኢትዮጵያ ለወደፊት ለትውልድ ሰላማዊ የሆነችን አገር ለማስረከብ ወጣቶች ሰከን ብለው የሌላውን ሃይማኖት ማክበር መቻል ይኖርባቸዋል። መቻቻል አስፈላጊ ይሆናል። አንዱ ሌላውን በማጥፋት የሚገኝ ድል የለም። በአንዱ ሌላውን ጥቃት በማድረስ ሰላም አይመጣምና እነዚህ በሌሎች የሚገፉ በሰላም ወዳድ ባለን ህዝቦች የሚገፉ ሰዎች የፖለቲካ ሰለባ መሆን የለባቸውም። ኢትዮጵያን ሁላችንም በአንድነት በፍቅር በይቅርታ እንደተባለው የሃይማኖት ሰዎች አሁን በኢትዮጵያ ውስጥ ያሉት ወጣቶችም ሃይማኖተኞች ናቸው። በየሃይማኖታቸው ሰብከው በሰላም ኖሮ እቺን ሀገር በጋራ ማልማት ይኖርባቸዋልና ለሀገራችን ለሀገራቸው ጥፋትም የሚያመጣ ነገር መታቀብ ይኖርባቸዋል። ይህም መልእክት አስተላልፋለሁ።
አያይዘውም በቤተ ክርስቲያናቸው ላይ እንዲህ ያለ ሁኔታ ሲከሰት የመጀመሪያ እንዳልሆነ ገልጸው የካቲት 25 እና 26 2012 ዓመተ ምህረት በደቡብ ብሔር ብሔረሰቦች ክልል ጉራጌ ዞን ኮኪር ገደባኖ ጉታዘር ወረዳ መሀል አምባ ከተማ የሚገኝ የሙሉ ወንጌል አጥቢያ ቤተ ክርስቲያን ላይ ጥቃት እንደደረሰ ተናግረዋል።
በደቡብ ክልል ውስጥ መሀል አምባ በምትባል አካባቢ ከተማ ጉራጌ ዞን ማለት ነው፣ እንደዚሁ ሰዎች ተነስተው ቤተ ክርስቲያናችንን አቃጥሏል። ምእመናችንን እንደዚሁ ደብድቦ ብዙዎቹ ከቦታ ተፈናቅለዋል። እነዚህን ያደረሱ ደግሞ ሙስሊሞች ናቸው። የካቲት 25 ከምሽቱ 3:30 ተነስተው በማይክሮፎን ተነሱ ብሎ አላሁ አክበር ብሎ በቤተ ክርስቲያን ላይ ዘመቻ ወጥቶ ደግድዶ 6 ሰዎች አስሮ 6 ቀን ታስሮ አሁን ትላንት ነው የወጡት የተወሰኑቱ አንድ ግዛው አስቀርቷል። እነዚህም እንደዚሁ ትልቅ አደጋ አድርሶ ወደ 40 የሚሆኑ ምእመኖቻችን ከዛ ተፈናቅሎ በጎረቤት ክልል በኦሮሚያ ደቡብ ምስራቅ ምዕራብ ሸዋ ዞን በሰደም ሶዶ የሚባል ወረዳ በሀርቡ ጩሉል ከተማ በሙሉ ወንጌል ቤተክርስቲያን ተጠልሎ በእርዳታ ውስጥ ውስጥ ናቸው እና እነዚህም ከፍተኛ የሆነ ሃይማኖት ጽንፈኞች በቤተ ክርስቲያናችን ላይ አሁን በአንድ ሳምንት ጊዜ ውስጥ 2 ጥፋት ነው የደረሰው። እስካሁን ድረስ አንዱ ሰው በእስር ቤት ነው የሚገኘው፣ ራሳቸው ደብድቦ ራሳቸው አስሮ። ስለዚህ እንደዚህ አይነት ጥቃት በተለያየ ቦታ በተለይ አሁን በዚህ በአንድ ሳምንት ጊዜ ውስጥ እነዚህ 2 ከፍተኛ ጥፋቶች በቤተ ክርስቲያናችን በሙሉ ወንጌል ደርሷል። ስለዚህ ይህንን ለሚመለከተው ለመንግስት አካላት ያው እያመለከትን ነው ያለ ነው። መንግስት የሃይማኖት ነጻነት ባወጀበት የእምነት ነጻነት የሃይማኖት እኩልነት ከታወጀ እንግዲህ አሁን 30 ዓመት ሆኖታል። አንዳንድ ቦታ ላይ እንደዚሁ ድንገተኛ ጥቃቶች
የዛን አካባቢ ደግሞ ለየት የሚያደርገው ጥቃቱ ከደረሰም በኋላ ችግሩን ለመፍታት የሚያነጋግርም ሆነ የእርምት እርምጃ ለመውሰድ ዝግጁ አካል አለመኖሩ ነው ብለዋል። እኛም በዚህ ጉዳይ ላይ መረጃን ለማግኘት ከዞኑ አስተዳደር ኃላፊዎች እስከ ጸጥታ መዋቅሩ ድረስ ሙከራ ያደረግን ሲሆን አንዳንዶቹ ጥያቄውን ካዳመጡ በኋላ ስልክ ዘግተውብናል። በመጨረሻም የጉራጌ ዞን አስተዳዳሪ አቶ መሐመድ ጀማል የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርገን ስልካቸውን ስለማያነሱ ልናገኛቸው ሳንችል ቀርተናል። እንዳገኘናቸው ምላሻቸውን ለማካተት ጥረታችንን እንቀጥላለን። አድማጮች አሁን እስከ ማጠቃለያው ከሙዚቃ ጋር እንተዋችሁ። ሻላይ ሻላይዮ ሻላይ ሻላይ ቱገላዮ ሻላይ ለጋለናነት ሻላይ አንተ ካንተ ደንጆ ሻላይ አሙሸጋሙ ባንዶ ሻላይ ተሐሳተ ዋንዶ ሻላይ ሻላይ ሻላይዮ ሻላይ ሻላይ ቱገላዮ ሻላይ ይሄዳለው ዛሬ
አሁን አድማጮች አሁን የዜና ማጠቃለያ እናነባለን። ኢትዮጵያ ውስጥ ኮሮና ቫይረስ ተገኘበት ከተባለው ሰው ጋር የተነካኩ 3 ሰዎች ኮሮና ቫይረስ እንደተገኘባቸው መረጋገጡን የኢትዮጵያ የጤና ጥበቃ ሚኒስቴር ባወጣው መግለጫ ጠቁሟል። ኢትዮጵያ ውስጥ ኮሮና ቫይረስ ያለበት የመጀመሪያው ሰው ባለፈው መጋቢት 4 እንደተገኘ ኢትዮጵያ ማስታወቋ የሚታወስ ነው። ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከአዲስ አበባ የከተማ አስተዳደርና ከኦሮሚያ ክልላዊ መንግስት የጤና ቢሮ ጋር በመተባበር ከታማሚው ጋር ንክኪ የነበራቸውን ሰዎች ሲከታተል ቆይቶ 117 ሰዎች ክትትል እየተደረገላቸው መሆኑን መግለጫው ጠቁሟል። ሶስቱ ቫይረሱ የተገኘባቸው የተባሉት በሽተኞች አንደኛው የ42 ዓመት ዕድሜ ኢትዮጵያዊ ሲሆን ሁለቱ የ44ና የ47 ዕድሜ የጃፓን ዜጎች ናቸው ይላል የኢትዮጵያ የጤና ጥበቃ ሚኒስቴር ያወጣው መግለጫ። የመጀመሪያው ታማሚ በአሁኑ ወቅት በለይቶ ሕክምና መስጫ ማዕከል እየታከመ እንደሆነና በጥሩ የጤና ሁኔታ እንደሚገኝ መግለጫው አክሏል።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ